Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጉዟችን የኢትዮጵያን የፖለቲካ ገጽታ የሚዳስስ ይሆናል። የዚች የቅኝት ሎንችና ውስጥ ታዲያ ጽዮን ግርማ ማብራኛለች። ተሳፈሩ።
ሰላም፣ እንዴት አመሻችሁ? ወደ ጋቢና ግቡ። ቀዳሚው የኢትዮጵያ ገዢው ፓርቲ ኢህአዴግ ከተቃዋሚዎች ጋር የሚያደርገው ድርድር ዙሪያ ይሆናል።
ሰላማዊ ድርድር እንደሚያስፈልግ፣ ጽንፍ ማውጣት ለህዝቡ ጠቅሞ ነው ያልጠቀመም፣ ያስከተለውስ ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን።
ለመደራደር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ ሰጥተዋል። 11 የተቃዋሚ ፓርቲዎች እንግዲህ ተስፋቸውን እየገለጹ ነው። እነማን ናቸው? ዝርዝሩን ይዘናል።
በኢትዮጵያ የጸረ መንግስት ተቃውሞችን ተከትሎ የአስቸኳይ ጊዜ አዋጅ ከተላለፈ ወዲህ በአስር ሺዎች የሚቆጠሩ ወጣቶች በወታደራዊ ማጎሪያ ጣቢያዎችና እስር ቤቶች ተይዘው ቆይተዋል። የተፈቱት የተሃድሶ ስልጠና በሚል የርዕዮተ ዓለም ትምህርት ተሰጥቷቸው ተፈተዋል ተብሏል። ለመሆኑ ስልጠናው ምንድን ነበር? ይዞታቸውስ?
ከእግራችን ጫማ አውልቁ ተብለን አውቶቆቡ በማኮብኮብ ባለ ነው እያንኮበኮቡን። ማኮብኮብ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን
ለደህንነቱ በመስጋት ስሙ እንዳይጠቀስ እንደዚሁም ደግሞ ድምፁ እንዲቀየር የጠየቀ ከጦላይ የማቆያ ማዕከል የተፈታ ወጣት ነው። በዚህ ዙሪያ ዝርዝር ዘገባ ይኖረናል።
ሁለት እንግዶች ናቸው ያሉን። በሰኞ ምሽትን ይዘን የምንመለሰው ይሆናል። በስተ መጨረሻ ደግሞ የፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ፕሬዚዳንታዊ ትዕዛዝን አስመልክቶ ከህግ ባለሙያ ጋር የተደረገ ውይይት እናቀርባለን። አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናው ተመልሰን መጥተናል። የኬንያ ከፍተኛ ፍርድ ቤት ዳዳብ የተባለውን የስደተኞች ሰፈር መዝጋት የሀገሪቱን ህገ መንግስት ስለሚጻረር መንግስት የመዝጋት እርምጃ መውሰድ የለበትም ሲል ዛሬ አስታውቋል። እስካለፈው ህዳር ወር በነበረው ጊዜ ውስጥ የሶማሊያ ስደተኞችን ወደ ሀገራቸው በመመለስ የስደተኞችን ጉዳይ የሚመለከተው መስሪያ ቤት ይተባል ሲል የኬንያ መንግስት ባለፈው ግንቦት ወር ላይ አስታውቆ እንደነበር ይታወሳል። ከዚያን ጊዜ አንስቶ ታዲያ የስደተኞቹ ሰፈር መዘጋት ጉዳይ ተንጠልጥሎ ቆይቷል። ኬንያ የስደተኞቹን ሰፈር የምትዘጋው የጸጥታ አደጋ ይደቅናል በሚል እንደሆነም ታውቋል። የኬንያ ከፍተኛ ፍርድ ቤት ዳኛ ጂም ማቲቮ መንግስት ያወጣው ትዕዛዝ ወገን የለየ ከመሆኑም በላይ የጅምላ ቅጣት ይሆናል በማለት ዛሬ በይነዋል። ዳዳብ የስደተኞች ሰፈር ወደ 300 ሺህ የሚሆኑ አብዛኞቹ ሶማሊያውያን ስደተኞችን ያስጠጋ ከዓለም ትልቁ የተባለ የስደተኞች መንደር ነው። የስደተኞቹ ሰፈርና የስደተኞች ጉዳይ መስሪያ ቤት እንዳይዘጉ ክስ ያቀረቡት ሁለት የኬንያ የሰብአዊ መብት ድርጅቶች ናቸው። የኬንያ መንግስት እስካሁን ባለው ጊዜ የሰጠው ምላሽ የለም።
አንድ የታወቀ የሆሊውድ የክህሎት አገልግሎት በኦስካር ሽልማት ፈንጠዝያ ማዘጋጀቱን ሰርዞ የአሜሪካ የሲቪል መብቶች ማህበርንና ዓለም አቀፍ የመድን ኮሚቴን የሚጠቅም ገንዘብ ማሰባሰብ ለማድረግ አቅዷል። የተባበረ የክህሎት አገልግሎት ለሲቪል መብቶች ለቆሙት ድርጅቶችን ለሚረዱ ቡድኖች $250,000 እንደሚሰጥ ትናንት አስታውቋል። የድርጅቱ የረድኤት ክፍል ደግሞ ሰዎች በድረገጽ የሚለግሱበትን መስመር አዘጋጅቷል። ከ15 ቀናት በኋላ የኦስካር ሽልማት ስነ ስርዓት ከመደረጉ ሁለት ቀናት በፊት በሎስ አንጀለስ ከተማ ሰልፍ ይደረጋል ተብሏል። የተባበረ ድምፅ በሚል ስያሜ የተሰጠው ሰልፍ የስነ ጥበብ ነጻነትን የሚደግፍ በሀገራችን ማለትም በዩናይትድ ስቴትስ የሚታየውን ጸረ ፍልሰት ዝንባሌና በዓለም ዙሪያ የሚኖረውን አንድምታ ያሳሰበው ማንኛውም ሰው በሰልፉ ሊሳተፍ ይችላል ሲሉ የድርጅቱ መሪ አስታውቀዋል።
በሌላ ዜና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለከፍተኛ ፍርድ ቤት ዳኛነት የሰየሟቸው ዳኛ ኔሊ ጎርሳች ፕሬዚዳንቱ በፍርድ ባለሙያዎች ላይ የሰነዘሩት ከባድ ነቀፌታ ሞራልን የሚነካና ተስፋ የሚያስቆርጥ ነው ብለዋል። ጎርሳች ይህን ያሉት ትላንት ከዲሞክራቱ ሴናተር ሪቻርድ ብሉመንታል ጋር በግል ተገናኝተው በተነጋገሩበት ወቅት ነው። የጎርሳችን አባባል ይፋ ያደረጉት ሴናተር ብሉመንታል ሲሆኑ ለከፍተኛ ፍርድ ቤት ዳኝነት በፕሬዚዳንት ትራምፕ የተሰየሙት ዳኛ መስሪያ ቤት ማለታቸውንም አረጋግጧል። ፕሬዚዳንት ትራምፕ ዛሬ በትዊተር ገጻቸው ባስተላለፉት መልእክት በሴናተር ብሉመንታል ተአማኒነት ላይ የጥያቄ ምልክት ሳያስቀምጡ አልቀረም። ፕሬዚዳንት ትራምፕ ከሰባት ሙስሊሞች የሚበዙባቸው ሀገሮች የሚጓዙ ሰዎችና ስደተኞች ወደ አሜሪካ እንዳይገቡ ያወጡት ጊዜያዊ ትዕዛዝ በተግባር ላይ የመዋሉ ጉዳይ እንዲቆይ ያደረጉትን ዳኛ ጄምስ ሮበርትን ትራምፕ ዳኛ ተብዬ በማለት ስለ ማንጓጠጣቸው ጉዳይ ተጠይቀው ጎርሳች ምላሽ የሰጡት። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በገዢው ፓርቲ ኢህአዴግና ኢትዮጵያ ተቃዋሚ ፓርቲዎች መካከል ሊካሄድ ለታቀደው ድርድር ሁኔታ የሚያመቻች ስብሰባ የፊታችን የካቲት 8 መጠራቱን ተሳታፊዎቹ አስታውቀዋል። በሌላ በኩል ከኢህአዴግ ጋር ለመደራደር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ የሰጡ 11 የተቃዋሚ ፓርቲዎች ተስፋቸውን ገልጸዋል። በድርድሩ የሚኖረው አካሄድ የሚወሰነው በስርዓት ደንቡ ላይ በሚደረገው ውይይት መሆኑን የኢህአዴግ ቃል አቀባይ ለአሜሪካ ድምፅ ሬዲዮ አስረድተዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል።
ገዢው ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች ለሚሳተፉበት ድርድር ዝግጅት እየተደረገ ሐሳቦች እየቀረቡ ነው። የድርድሩን የሥነ ሥርዓት ደንብ በተመለከተ ተሳታፊ ፓርቲዎች ሁሉ ሐሳባቸውን በጽሑፍ እንዲያቀርቡ ተጠይቀዋል። ይህንንም እያደረጉ ነው። የስብሰባው ሥነ ሥርዓት እንዴት ይሁን? መድረኩን ማን ይምራው? የታዛቢዎች ጉዳይ ምን ይምሰል? ለመገናኛ ብዙሃን የሚሰጡ መግለጫዎችስ እንዴት ይሁኑ? በሚሉ አራት ነጥቦች ላይ ፓርቲዎች የጽሑፍ አስተያየት እያስገቡ ነው። በመላው ኢትዮጵያ አንድነት ድርጅት መኢአድ ጽሕፈት ቤት የተሰባሰበ ስድስት ፓርቲዎች በአራቱ ነጥቦች ላይ ያላቸውን ሐሳብ ያዘለ ደብዳቤ ማስገባታቸውን የገለጹት ሰሞኑን ነው። በቅንጅት ለአንድነትና ለዲሞክራሲ ፓርቲ ጽሕፈት ቤት የተሰባሰቡ ሌሎች 11 ተቃዋሚ ፓርቲዎች ደግሞ ይህንኑ ደብዳቤ ለሕዝብ ተወካዮች ምክር ቤት ማስገባታቸውን ዛሬ ይፋ አድርገዋል። ፓርቲዎቹ ዛሬ በሰጡት መግለጫ በድርድሩ የሚሳተፉ ተቃዋሚ ፓርቲዎች ተመሳሳይ አቋም ይዘው እንደሚቀርቡ ተስፋቸውን ገልጸዋል። የእኛን መተባበር የማይፈልጉትን ሁሉ የምናሳፍርበት እንዲሆን በሕዝባችን የጋራ ጥቅም ላይ እንተባበር የሚል ጥሪ እናስተላልፋለን ያሉት 21 ፓርቲዎች በሁለት ወይም በሶስት ቡድን የተንቀሳቀሱ መሆኑን የተናገሩት የ11 ፓርቲዎች ስብስብ አስተባባሪና የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትግስቱ አወሉ ናቸው። 21 የነበረው ወደ 2ና 3 መምጣቱ በጎ ጅምር መሆኑን የገለጹት አቶ ትግስቱ የበለጠ ለመቀራረብ ጥረቶች እንደሚደረጉም አመልክተዋል።
ቢያንስ አሁን ወደ 3 የተደራጀ ሐሳብ መጥቷል ወይም ወደ 2 እናንተ ናቸው በልጠ መረጃ ያላችሁ ከኛ ይልቅ። መጀመሪያ የተደራጀው ሀሳብ ስብስብ ይጠይቃል። ከዛ በኋላ የቡድንና የቡድን አባቶች በሚለው ደግሞ ግንኙነቱ አለ። አሁን አንዳንድ ግንኙነቶች አሉ። እኛ ጋር አሁን አመራር ፈጥረናል። እኔ የስብስቡ ሰብሳቢ ነኝ ወይም አስተባባሪ ነኝ። አቶ አየለ የስብስቡ ምክትል ሰብሳቢ ነው ወይም አስተባባሪ ነው። አቶ ገብሩ ደግሞ ጸሐፊ ነው። አመራር ፈጥረናል። እዛም እንደዚሁ የቡድን አባት ከተፈጠረ የቡድን አባቶች ደግሞ ይገናኛሉ። ይሄ ስትራቴጂያችን ነው። ዝም ብለን እዛ ጻፍ ላይ የምናስቀረው ሳይሆን በእኛ በኩል ይሄ አለ። ይሄን ለመጀመር ዛሬ ይሄኛው ስላለ ነው እንጂ ፕሮግራም ይዘናል፣ እቅድ ይዘናል። ይስሙም አይስሙም እቅድ ይዘናል። ሁለተኛ ነገር ደግሞ መድረኩ ያገናኘናል። በምንም መልኩ መድረኩ ያገናኘናል። ስለዚህ ከዛም በኋላ ነገሮች እያሰባሰብናቸው በእነዚህ በቡድን አባቶችን በሉት በሰብሳቢዎቹ አማካኝነት እየተሰባሰብን ስራዎች እናስተካክላለን፣ መግባባቶች እንመጣለን የሚል ነው።
ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር ለመደራደር እየተዘጋጁ ያሉት እርስ በርስ ያላቸው ልዩነት ባልጠበበበት ሁኔታና ሰዓት ነው። ዛሬ መግለጫ ከሰጡት ፓርቲዎች አንዳንዶቹም ይሄው ልዩነት የፈጠራቸው ናቸው። እነዚህ ፓርቲዎች ከእኛ ይልቅ ለገዢው ፓርቲ ይቀርባሉ በሚል ትችት የሚሰነዝሩ ሌሎች ተቃዋሚ ፓርቲዎች መኖራቸውም ያደባል አባይ ሚኒስትር ነው። አቶ ትግስቱ ከዚህ አንጻር የተነሳውን ጥያቄ የመለሱት አንዱ ሌላውን መፈረጁ እንደማያዋጣ በማብራራት ነው።
የገዢው የሚቀርባላችሁ ማለት ይሄ ስብስብ ምናልባት እየጠቀሱ ያሉት የጋራ ምክር ቤት አባል ድርጅቶች አባል በአዊ የተቋቋሙ የጋራ ምክር ቤት አባል ድርጅቶች የገዢው ይቀርባሉ። በሌላ ወገንም የጋራ ምክር ቤት አባል የሆኑ ድርጅቶች እዛም አሉ፣ እዛም ጎራሉ፣ እዚህም ጎራሉ፣ ጥያቄም ያቀረቡ አሉ። ያ ከሆነ መገለጫው እኛ ግን ባው የተቋቋመ ነገር ተግባራዊ ከማድረግ አንጻር ነው እንጂ የመቅረብ የብሎክ ጉዳይ አይደለም። ይሄ ለፕሮፓጋንዳ ፍጆታ ይጠቅማል ምንም ጥርጥር የለው። ተቋማዊ ፓርቲዎች ልዩነት ውጤቶች ናቸው ምንም እዚህ ላይ ጥርጥር የለው። ነገር ግን ያ ልዩነት አሁን እስኪ እንማርበት ነው። ሌላው አንዱን በመተቸትና በመፈረጅ አሁን ይሄ የቀረ አተሳሰብ ነው። በፈረጃ ምንም እንግዳውም ካልንማ ሁሉም ሊፈረጅ የሚገባው የቡዳዎቹ ሰፈር ጥያቄ አይነት ነገር ነው። አንድም ከዚህ ነፃ የሆነ ፓርቲ የለም በዛሬም ሆነ በቀጥታ ከፈረጃ። ስለዚህ ይሄ ፈረጃ ይሄን ሀገር የዚህን ችግር ለመፍታት ይልቅ እያባባሰ የመጣ ነው የሚለውን እኛም ወስደን ራሳችንን ፈትሽ ይገባል የሚል አስተሳሰብ ነው ያለን። እኛ 11ዳችን በዚህ ጉዳይ ላይ እየተነጋገርን ነው።
የ11ዱ ፓርቲዎች ስብስብ ምክትል አስተባባሪ የሆኑት የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጨሚሶም ተመሳሳይ ሐሳብ አንጸባርቀዋል።
ከቪኦኤ የተነሳ ነገር አለ። ይሄ ስብስብ ለገዢ ፓርቲ የቀረቡ ናቸው ተብሎ ከሌላ አካል እንዲህ ያለ ነገር ይወራል ነው። እኛ እኮ የውጭ ሀገር ጠላቶች አይደለንም፣ ወንድማማቾች ነን። የሐሳብ ልዩነት ነው አለ፣ የአመለካከት የሐሳብ ልዩነት ነው አለ። ልዩነቱን ማጥበብ የሚቻለው ሳይንሳዊ በመሆኑም ሁኔታ ዲሞክራሲያዊ አሰራርን መሰረት አድርጎ ነው። ልዩነቱን ለማጥበብ የሰው ልጅ ተቀራርቦ መወያየት አስፈላጊ ነው። ጦር የማይፈታው ውይይት ይፈታል። መነጋገርን፣ መወያየትን፣ ማሳመንን፣ የሐሳብ በላይነትን አምጥቶ መተማመንን ያመጣል። ባልተማመኑት ነገር እንዳልተማመኑ ተቀብሎ ለወደፊት ለመተማመን፣ በተማመኑ ደግሞ በጋራ የሚሰራበት ሁኔታ መፈጠር አለበት ብለን ነው ሀገራችን የምናምነው። በዚህ ሁኔታ በጋራ ምክር ቤት ኮድ ኦፍ ኮንዳክቱን አክብረን የምንንቀሳቀስ ፖለቲካ ፓርቲዎች ከኢህአዴግ ጋር 9 ነን። ነገር ግን በዚህ ስብስብ ውስጥ ያሉት አሁን የጋራ ምክር ቤት አባላት ብቻ አይደሉም። ለሀገሪቱ ሰላማዊ ድርድር እንደማስፈልግ፣ ጽንፍ መውጣት ለህዝቡ ጠቅሞ ነው ያልጠቀመም፣ ያስከተለውስ ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን። እኛ አእምሯችንን ሰፋ አድርገን ማየት ካልቻልን ሁልጊዜ በጠባብነቱ በአንድ እንደ ጋሪ ከሆንን አስቸጋሪ ሁኔታ ይፈጠራል።
ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምጽ ሲናገሩ። ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራትና ምሁራን እንደዚሁም በህጋዊና ሰላማዊ መንገድ ሐሳባቸውን ከሚያራምዱ ሌሎች ወገኖች ጋር ድርድር ድሮች ውይይቶችና ክርክሮች ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለሀገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። እንደ ሌሎቹ ፓርቲዎች ሁሉ በስብሰባው የሥነ ሥርዓት ደንብ ወይም ሞዳሊቲስ ላይ ያለውን ሐሳብ የሚገልጽ ደብዳቤ ለማስገባት እየተዘጋጀ መሆኑንም ጠቅሰዋል።
በዚህ ላይ ዝግጅት እየተደረገ ነው ያለው። ዝግጅቱ ተጠናቆ በቅርብ ቀናት ውስጥ የሚገባ ይሆናል።
አቶ ፈቃዱ ወደ ሌላ ጥያቄ ልውሰድዎት። እንግዲህ የተቃዋሚ ፓርቲዎች 21 ናቸው አሁን የሚሳተፉት በድርድሩ፣ ገዢው ፓርቲ ሲደመር 22 ይሆናል። ኢህአዴግ ከተቃዋሚዎች ጋር ይደራደራል ሲባል 21ዱንም እንደ አንድ እያንዳንዳቸውን በተናጠል ነው የሚመለከታቸው ወይስ ተቃዋሚዎቹ አንድ ሆነው መጥተው ከእነሱ ጋር በጋራ እንዲደራደር ነው የሚጠበቀው? ምንድን ነው በገዢው ፓርቲ በኩል ያለው ከዚህ አንጻር?
ይሄ በቅድም እንደ አራቱ ካነሳናቸው ውስጥ የስብሰባ ስነ ስርዓቱ ምን ይሆናል የሚለው ሞዳሊቲ የሚመልሰው ይወጣል ማለት ነው። ስለዚህ የጋራ አቋም ያላቸው ተመሳሳይ አቋም ያላቸው አንድ ቦታ የሚሆን ሁኔታ ይፈጠር ይሆናል ማለት ነው። ወደፊት የሚወሰነው ነው። በውይይታችን ወቅትም ይሄ ተነስቶ ነው የነበረው ማለት ነው። ስንት ሰው ማሳተፋል ድርድሮቹ ላይ፣ ክርክሮቹ ላይ፣ በውይይቶቻችን ላይ ስንት ሰው ነው ከየፓርቲው የምናሳተፈው የሚል ስንደራደርስ፣ 21ዱ አንዱን ኢህአዴግ ብቻ ነው አብረው የሚደራደሩት ይህ በተናጠል ነው ወይም ደግሞ ተመሳሳይ አቋም ያላቸው ወደ አንድ ቦታ መጥተው ነው ከአራት ከአምስት ከሚሆኑ ተመሳሳይ ካላቸው ነው የሚደራደረው የሚሉ ነገሮች የስብሰባ ስነ ስርዓቱን ጭምር ውስጥ የሚታይ ነገር ስለሆነ ይህንንም ጭምር ነው ማለት ነው። እንዴት ነው የሚደራደረው የሚለው በዛ ሞዳሊቲ የሚመለስ
ገዢው ፓርቲና 21ዱ ተቃዋሚ ፓርቲዎች የፊታችን ረቡዕ የካቲት 8 2009 እንደገና ለውይይት እንደሚገናኙ ጥሪ የተላለፈላቸው የፖለቲካ ፓርቲዎች ለአሜሪካ ድምፅ አረጋግጠዋል። ይህ ውይይት የሚያተኩረው የድርድሩን የሥነ ሥርዓት ደንብ በተመለከተ ከየፓርቲዎቹ በቀረቡ ሐሳቦች ላይ እንደሆነም ተናግረዋል። ዋነኛው ድርድር የሚጀመርበት ቀን ሊታወቅ የሚችለው ከዚህ ውይይት መጠናቀቅ በኋላ ሊሆን እንደሚችልም አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እስኪ አስተያየቶቻችሁን ስጡን። ከላይ በሰማችሁት ዘገባ በተለይ ኢህአዴግ ከተቃዋሚ ፓርቲዎች ጋር ሊያደርገው ያቀደው ድርድር ዙሪያ አንዳንድ ፓርቲዎች እንግዲህ የቡድን አባቶች እየመሰረቱ ነው። ከአቶ ትግስቱ እንደሰማ ነው የቡድን እናቶች የታሉ የሚል ጥያቄ ልታነሱ ትችላላችሁ። ፌስቡክ ላይ አት ቪኦኤ አማሃሪክ አስተያየቶቻችሁን ስጡን። እስኪ እነዚህን ጥያቄዎች እናንሳላችሁና የእናንተን አስተያየቶች እንውሰድ። ኢህአዴግ የሚደራደረው እንግዲህ ከ11 ፓርቲዎች ተወካዮች ሰምታችኋል። እነዚህ የህዝቡን ጥያቄ ይወክላሉ ወይ? አስተያየቶቻችሁን ስጡን። እናንተስ ከዚህ ድርድር ምን ትጠብቃላችሁ? መድረክና ሌሎች አብይ ፓርቲዎችስ ምን ሊያደርጉ ይችላሉ? ይገባቸዋል የሚል ሀሳብ አላችሁ? ፌስቡክ ላይ ቪኦኤ አማሃሪክ አስተያየቶቻችሁን እየወሰድን ነው። እንወያይ። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ አስቸኳይ ጊዜ አዋጅ ከታወጀ በኋላ የታሰሩ ከ11,000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር ጥቅስ የተሃድሶ ስልጠና ወስደው መለቀቃቸው ተገልጿል። ከእነዚህ ውስጥ የበዛውን ቁጥር የሚይዙት በጦላይ የማቆያ ማዕከል ስልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያት በጥር ወር መጨረሻ ለሀገር ውስጥ የመገናኛ ብዙሃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ጣቢያ ከተለቀቁ 2 እስረኞችን አነጋግራ በአጠቃላይ ሁኔታውንና ይዞታቸውን በተመለከተ በቀጣዩ ዘገባ ትመለከተዋለች።
በኦሮሚያ ክልል የተነሳውን ተቃውሞ ተከትሎ ከዚያም በአማራ ክልል ቀጥሎ በደቡብ ኢትዮጵያ 1 ዓመት የዘለቀ ተቃውሞ አስተናግዳለች። እነዚህን ተቃውሞዎች ተከትሎ በሀገሪቱ ለ6 ወር የሚቆይ የአስቸኳይ ጊዜ አዋጅ ከታወጀ 4 ወራትም ተቆጥረዋል። በዚህ ጊዜ ውስጥ የምን ያህል ሰዎች ሕይወት እንደጠፋ፣ ምን ያህል ሰዎች እንደቆሰሉ፣ ምን ያህል ንብረት እንደወደመና ምን ያህል ሰዎች እንደታሰሩ በገለልተኛ አካል ተጣርቶ የተነገረ ቁጥር እስካሁን የለም። መንግስት በተለያዩ ጊዜያት በመቶዎች የሚቆጠሩ ሰዎች ሕይወት ማለፉን አምኗል። ዓለም አቀፍ የሰብአዊ መብት ተሟጋቾች እስከ ህዳር 2008 ድረስ ባወጡት ሪፖርት የ500 ሰው ህይወት ጠፍቷል ብለዋል። በአገር ውስጥ የሚንቀሳቀሱ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር በሺ ቤት ያደርሱታል። ከተቃውሞና ከአስቸኳይ ጊዜ አዋጁ በኋላ የተረፉት ወደ እስር ቤት የተወሰዱ ናቸው። መንግስት በአስቸኳይ ጊዜ ኮማንድ ፖስቱ እዝ ስር ከ24,000 በላይ ዜጎችን ማሰሩን መግለጹ ይታወሳል። እነዚህ እስረኞች ደግሞ ተሰጥቷቸዋል የተባለውን የተሃድሶ ስልጠና ወስደው 21,152 እስረኞች በሁለት ዙር መለቀቃቸውን የኢትዮጵያ መንግስት በሀገር ውስጥ መገናኛ ብዙሃን አማካኝነት አስታውቋል። ጥር 25 2009 ዓ.ም የተፈቱት ከ11,000 በላይ እስረኞችም በዚሁ በ21,000 ውስጥ የሚካተቱ እስረኞች ናቸው። በዚህ ዕለት የተፈቱት ከኦሮሚያ ክልል ምዕራብ ሸዋ ዞን ሰንቀሌ ፖሊስ ማሰልጠኛ፣ ከደቡብ ክልል ከይርጋለም የተሃድሶ ማዕከልና ከጦላይ ማቆያ ማዕከል የተፈቱ ናቸው ተብሏል። ከምስራቅ ሐረርጌ የተለያዩ ከተሞች ተይዘው ታስረው የነበሩ 2 ሰዎችን አነጋግሬያለሁ። ስማቸው አድራሻቸውና ትክክለኛ ድምጻቸው እንዳይተላለፍ አጥብቀው በጠየቁን መሰረት ማንነታቸውን ደብቀን ስለ ቆይታቸው አነጋግረናቸዋል። መጀመሪያ አስተያየት ለመስጠት ፈቃደኛ ለሆኑት እድሜያቸው 45 ዓመት እንደሆነ ለነገሩኝ ግለሰብ እንዴት እንደታሰሩ ጠይቂያቸው ነበር።
እንደዚህ ዝም ብለው ሰው በሰው ተቆመ ነው የታሰርኩት። ምን እንዳያጠፋሁት ለራሴ ማላቅ ታሰርኩኝ። እዚህ ከታሰርኩ በኋላ ለምንድን ነው የታሰርኩት ሲባል በቃ ታስራሃል፣ ሰው ነው የጠቆመው፣ እስከምናጠራ ቁጭ በል ተብዬ ነው 2 ወር እዚህ ፖሊስ ጣቢያ ውስጥ ነው የቆየሁት። ዛሬ ትለቀቃላችሁ፣ ነገ ትለቀቃላችሁ። በመጨረሻ ላይ በቃ መውጣቱ ተቀርቶ ሌሊቱ ማታ ውለን ማታ በ2 ሰዓት መኪና መጥቶ በቃ እዛ ወሰዱን ማለት ነው። ወደዛ ወደ ጦላ የት እንደምንወስዱ እንኳን ሳናውቅ እዛ ከገባን በኋላ ነው ያወቅነው።
እኚህን ግለሰብ ጦላይ ከተወሰዳችሁ በኋላ የጦላይ ቆይታችሁ ምን ይመስል ነበር አልኳቸው።
ከቀኑ በ6 ሰዓት ነው የገባ ነው። ስንገባ እዛ ዳቦ አንዳንድ ዳቦና አንዳንድ ጠለስ ውሃ ሰጡን። ያንን በቃ ከዛ አደር ነው ስናድር ጠዋት አንዳንድ ዳቦና ተመልሶ አንዳንድ ሻይ ሰጡን። ከዛ እኛ ብትር ምናምንም ይኖራል አሉ። ከዛ በፊት ምንም ያ እንደሌለ ብቻ ተረዳን። ስናድር በሰላም ስናድር በቃ ስጋታችን እየለቀቀን ሄደ። ከዛ ቀን ስንደርስ የሆነ ሽሮ ነገር ተሰርቶልን ሁለት ዳቦና ሽሮ ተሰጠን በላን። በቃ በቀን በሶስት ጊዜ በቃ ሁለት እና አንዳንድ ዳቦ እየተሰጠን እዛ ሶስት ቀን ነው ቆየነው ማለት ነው። ግን ጥፋት አለ ያላባቸው ሰዎች ተብሎ ከኛ ውስጥ ተለቅሞ ወደ 18 ሰው ወደ ማዕከላዊ የወሰዱ ሰዎች አሉ። እኛ ስፖርት ብቻ ነው የሚያሰሩን። ጠዋት ጠዋት ከሽንት ቤት ከቤት እስከ ሽንት ቤት ከሽንት ቤት መልስ እስከ ቤት ድረስ ከእግራችን ጫማ አውልቁ ተብለን አውኮብኮቡ በማኮብኮብ ማለት ነው እያንኮበኮቡን። ማኮብኮብ ማለት ስፖርት ነገር ነው። ጆሮ ይዛችሁ ዝለሉ ብሎን እየዘለለን ስፖርት መልክ ማለት ነው። በቃ ቅጣት ለቅጣት ተብለን መጀመሪያ እንደገባን ጫማ አውልቀን ነበረ። አውልቀን ነው ምን ስፖርት የምንሰራ። ከዛ በኋላ በሁለተኛው ቀን በቃ ጫማ ሁለት ቀን እንደዛ አረጉንና ከዛ በኋላ ሁለተኛው ቀን ጫማ ሊበሱ ተባል። ጫማ ለብሰን ነው ምን የሰራ ነው። ጫማ ለብሰን ያንን ስፖርት ጫማ ለብሰን የሰራ ነው። ምክንያቱም እዛ የጦር ካምፕ ስለሆነ የተለያየ ብረት የብረት ነገሮች አሉ። ምስማር፣ ጥይት፣ ሬሳ ብረቱ የተለያየ ብረት ነው ያለው።
ከኚህና ከሌላ ወጣት የዩኒቨርሲቲ ተማሪ ጋር ስለ ጦላይ ቆይታቸው ያደረግነው ቆይታ አላበቃም። በዚህ ቆይታቸው መንግስት የተሃድሶ ስልጠና መውሰዳቸውን ገልጿል። ስልጠናው ምን ነበር ጠይቄያቸዋለሁ። መንግስትስ ስለ ስልጠናው ምን ብሏል? በዚህ ዘገባ ውስጥ ተካቷል። ቀጣዩን በሰኞ ምሽት የጋቢና ዝግጅት ላይ ይዤ እመለሳለሁ።
አስተያየቶቻችሁ እየደረሱን ነው። ወንዶሰን ብሩ እውነት ይሄ ድርድር እውነተኛና ለተከሰተው ችግር መፍትሄ ይፈጥራል? እድሜ ይስጠንና እናያለን። መሐመድ ሐሰን መሐመድ ደግሞ ሰላም ለሁላችን። የዘወትር ተሳታፊያችን ሃናን ቆንጆ፣ ሃናን እንደምን አለሽ? ሰላም ጤና ይስጥልን ቪኦኤ ብላለች። እንደምን አለሽ? አስተያየቶችሽን እስኪ ላኪልን። ወንዶሰን ብሩ ደግሞ ፈጽሞ ኢህአዴግና ተቃዋሚ ፓርቲዎች የሚያደርጉትን ድርድር አስመልክቶ ነው፣ ምክንያቱም ሁሉንም አላካተተም የሚል ሀሳብ ሰጥቷል። አሊ ጀማሊ ደግሞ ወሬ ብቻ ነው፣ ምንም ለውጥ አያመጣም የሚል ሀሳብ ነው። እናንተም አስተያየቶቻችሁን ስጡን። አሁን ወደ ተከታዩ ዘገባችን እንለፍ። አንድ አስተያየት አላት ሲሆን፣
አዎ አንድ ሰው ማኮብኮብ የሚለው ላይ አስተያየት ሰጥተዋል። ከዚህ ቀደም ብሎ የሰራ ነው ዘገባን አስመልክተው
አሊ ጀማል
ይለዋልናው እና በጣም ያሳዝናል ያናድዳልም ያለቻለች ሰብለ ኩምሳ ትባላለች። እንግዲህ አስተያየቶቻችሁን ስጡን። ሰኞም ይዘነው ስለምንመለስ ይህንን ሌሎች ተጨማሪ ዘገባዎችን ማካተን አስተያየቶቻችሁን ስጡን። አስተያየታቸውን በድምጽም እዚህ እናቀርብላቸዋለን።
እናመሰግናለን። ወደ ዩናይትድ ስቴትስ ስንለፍ አንድ የፌዴራል ዳኛ የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከሰባት ሙስሊም ሀገሮች የሚመጡ ዜጎች ወደ አሜሪካ እንዳይገቡ የሰጡትን ትዕዛዝ ለማገድ ሕጋዊ መሰረት ያለው ወይም የሌለው ስለመሆኑ በዚህ በያዝነው ሳምንት ውሳኔ እንደሚሰጥ ታውቋል። የሀገሪቱን የጉዞ እገዳ የከሰሱት የፍትህ ሚኒስትሩን እንደዚሁም የዋሽንግተን ዲሲና የሚኔሶታ ስቴቶችን የወከሉ አንድ ጠበቃና ሌላ የህግ ባለሙያ ሶስት ዳኞች ለተሰየሙበት የሳን ፍራንሲስኮ ይግባኝ ሰሚ ፍርድ ቤት የመከራከሪያ ነጥባቸውንም አቅርበዋል። ለምሽቱ የያዝነው ጉዳይ ይሆናል። በዋሽንግተን ዲሲና በአካባቢዋ የህግ ጠበቃ የሆኑ አቶ ቶማስ ኃይሉን ይዘናል።
እኔ እንግዲህ ክርክሩ እንደሰማሁት ከፍርድ ቤቱም ከዘጠነኛ ሰርኪት ከሚባለው የይግባኝ ሰሚ ፍርድ ቤት ታሪክም ከዳኞችም በአጠቃላይ ፖለቲካ አመለካከት የበታች ፍርድ ቤቱን የሪስትሬኒንግ ኦርደር ቴምፖራሪ ሪስትሬኒንግ ኦርደር ይባላል፣ እገዳ ማለት ነው። የዶናልድ ትራምፕን ኤግዚኪቲቭ ኦርደር የሚያግደውን የፍርድ ቤት ትዕዛዝ የሚያጸድቁት ነው የሚመስለኝ። የይግባኝ ፍርድ ቤቱን ቢያጸድቀው ይሄ ጉዳይ ወደ ጠቅላይ ፍርድ ቤት ወደ ፌደራል ሱፕሪም ኮርት ይሄዳል ተብሎ ነው የሚጠበቀው። ማንኛውም ይሁን ማንኛውም ሳይድ ቢያሸንፍ መጨረሻ ጠቅላይ ፍርድ ቤት ጋር መድረሱ አይቀርም።
ፕሬዚደንት ትራምፕ እንደሚያውቁት ስልጣን በያዙ ጥቂት ቀናት ውስጥ ነው በርካታ አወዛጋቢ ፕሬዚደንታዊ መመሪያዎችን ወይም ኤግዜክቲቭ ኦርደር የሚባለውን የፈረሙት። ምንድን ነው ይሄ ኤግዜክቲቭ ኦርደር? ሊሻር የሚችልበት ሁኔታ አለ?
ኤግዜክቲቭ ኦርደር አዲስ ነገር አይደለም። ፕሬዚደንቶች በተለያየ ጊዜ የፕሬዚደንታዊ ስልጣናቸውን የሚወጡበት ነገር ነው። ዋናው ነገር የኤግዜክቲቭ ኦርደሩ የህግ መሰረት ወይ ድጋፍ አለው ወይ ከሚል ነገር ጋር የተያያዘ ነው። አንዳንድ ጊዜ የፕሬዚደንቶች ስልጣን በቀጥታ ከአሜሪካ መንግስት ህገ መንግስት የሚወጣ ነው። ለምሳሌ የፎሬን አፌርስ የውጭ ጉዳይን በበላይነት የማስተዳደር የፕሬዚደንት ስልጣን አለ። ሶ ያን በተመለከተ ፕሬዚደንቶች ፖሊሲ፣ መመሪያ፣ ዳይሬክቲቭ ሊያወጡ ይችላሉ ወይ ደግሞ ኮንግረስ ለፕሬዚዳንቱ በተለያዩ ህጎች አፈጻጸም ላይ ስልጣን አስተላልፎ ይሰጣል። ከነዚህም ውስጥ አንዱ የኢሚግሬሽን ጉዳይ ነው። እና ኢሚግሬሽን ጉዳይን በተመለከተ ፕሬዚዳንት በጣም ሰፊ ስልጣን አለው። ግን ያ ማለት ፕሬዚዳንቱ የተሰጠውን ስልጣን በህግ የተሰጠውን ስልጣን ለመፈጸም የሚያስችለውን ደንብ ያወጣል እንጂ አዲስ ህግ አያወጣም ወይ አዲስ ለፎረንስ ለምሳሌ በኢሚግሬሽን ጉዳይ የኢሚግሬሽን መብት የሚፈጠር ወይ የኢሚግሬሽን መብት የሚቀንስ የሚጨምር ነገር ማውጣት አይችልም። ኮንግረስ ኤክስፕሬስሊ እንደዚህ አይነት ስልጣን ካልሰጠው በስተቀረ በህገ መንግስቱ የኢሚግሬሽን ጉዳይ የማውጣት ስልጣን ሙሉ ለሙሉ ለኮንግረስ የተሰጠ በመሆኑ ማለት ነው።
እና ሶስቱ የዩናይትድ ስቴትስ የስልጣን ዘርፎች አንዱ ሌላውን የሚቆጣጠርበት አሰራር ወይም ቼክስ ኤንድ ባላንስስ እዚህ ላይ ሰርቷል ማለት ይቻላል?
አዎ፣ እንግዲህ አንድ ነው ትንሽ ተስፋ የሚሰጥ ነገር እዚህ ሀገር ምንም ቢሆን ምን ሁሉም አንደኛ ጠንካራ ኢንስቲትዩሽኖች አሉ። ሁሉም የፖለቲካ ቅርንጫፍ የራሱ ኃላፊነትና ስልጣን አለው። ሲቪል ሶሳይቲ አክቲቭ ነው። ስለዚህ ይሄ ህግ ለምሳሌ አሁን ይሄ የባን የሚባለው የሙስሊም ባን እየተባለ ዝም ብሎ በአጠቃላይ የሚጠራው ኤግዜክቲቭ ኦርደር የተፈረመው በጃንዋሪ 27 አርብ ከሰዓት በኋላ አመሻሹ ላይ ነው እና ከዛ በኋላ የሚገቡ ፍላይቶች በሙሉ ከዛ የሚመጡ ሰዎች በሙሉ ያው ኤርፖርት እንዲታገዱ ተደርጓል። ይህን ጉዳይ እየሰሙ ጠበቆች ያው ኤርፖርት ተገኝተው የዛኑ ቀን ማታ የሚያነጋግሯቸውን ሰዎች ካነጋገሩ በኋላ ቅዳሜ ጠዋት ፍርድ ቤት ይዘጋል። ቅዳሜ የታወቀ ነው። ግን በጣም ውድ ከጉዳዮች አንገብጋቢነት አንጻር የሚያውቋቸውን ዳኞች እንዲ ችሎት ላይ እንዲቀመጡ አድርገው ጉዳዩ እንዲሰማ ተደርጎ ቅዳሜ ማታ ብሩክሊን የሚገኘው የፌዴራል ፍርድ ቤት ያለች ዳኛ ኤርፖርት ላይ የተያያዙ አሜሪካን ሀገር ኤርፖርቶች ላይ በዚህ በአዲስ በወጣው የትዕዛዝ መሰረት የተያዙ ሰዎች እንዲለቀቁ ብላ በመወሰኗ እንዳለ ኤርፖርት ላይ ተይዘው የነበሩ ሰዎች በአንድ የወረድ ማለት የበታች የፌዴራል ፍርድ ቤት ዳኛ ትዕዛዝ እንዲለቀቁ ተደርጓል። ከዛም ደግሞ በማስቀጠል እንደምታውቀው ከአምስት ቀኖች በኋላ ሲያትል ዋሽንግተን ያለ አንድ የበታች የፌዴራል ፍርድ ቤት ዳኛም እንዲሁ በአጠቃላይ ቪዛቸው እንዲሰረዝ የተደረገ እዚህ ሀገር እንዳይገባ የሚለውን ወይ ደግሞ ቪዛ የተሰረዘባቸውን ሰዎች በሙሉ ቪዛቸው እንደገና ሪንስቴትድ እንዲሆን የተከለከሉ ሰዎች እንዳይገቡ እንዲፈቀድላቸው ብሎ አርብ ማታ አዘዘ። ያ ኢሚዲየትሊ ኢፌክቲቭ ሆነ። እንግዲህ ምንድን ነው አንድ ዳኛ ነው የሚያዘው ለፕሬዚዳንቱ ትዕዛዝ ይሰጣል። ለፕሬዚዳንቱ ብቻ ሳይሆን ይሄ ለሚያስፈጽሙ ድርጅቶች ኤጀንሲስ ይሰጣል እና ሁሉም ያን የዛኑ ቀን አርብ ማታ ኢፌክቲቭ ሆኖ ቪዛቸው የተወሰደባቸው ወይ ሪቮክድ የሆነባቸው ሰዎች ቪዛቸው እንዲመለስላቸው ተደረገ እና መምጣት የሚገባቸው ሰዎች መጡ ማለት ነው። እና አሁን ልክ አሁን ያለው ሁኔታ በፊት እንደ ትዕዛዝ ከመሰጠቱ በፊት እንደነበረው ሁኔታ ነው። አሁን የዚህን የፍርድ ቤቶችን የመጨረሻ ውጤት እንጠብቃለን። ግን ዞሮ ዞሮ ሙሉ ለሙሉ የፕሬዚዳንቱ እየሰጡትን ትዕዛዝ እንዳይሆን አድርገዋል ማለት ነው። እንግዲህ በአጠቃላይ በዶናልድ ትራምፕ ጊዜ የሚኖረው የኢሚግሬሽን ፖሊሲ እንዴት አይነት ሊሆን እንደሚችል መገመት አስቸጋሪ ነው። ማንም ሰው የታወቀ ነገር ነበር ፕሬዚደንት ሲሆኑ ምን አይነት ብዙ ሪፖርት ይደረጋል ምናምን የሚባል ነገር፣ ግን አሁን ባለፈው ሰሞኖች እንዳየነው አይነት ነገር አልተጠበቀም። ለኢሚግራንት ብዙ የሚጠቅሙ ነገሮች ይሆናሉ ተብሎ አይጠበቅም። ብዙ እዚህ ሀገር ያለ ወረቀት የሚኖሩ አንድ ዶክመንት የሆኑ ሰዎች መጥፎ ነገር እንደሚያጋጥማቸው ነው። በፊት ፕራዮሪቲ ብለው የማያስባቸው ለምሳሌ በኦባማ ጊዜ በኢሚግሬሽን ኢንፎርስመንት የቅድሚያ ፕራዮሪቲስ ተብሎ የማይታሰብ ነገሮች በዚህኛው ጊዜ እንደ ቅድሚያ ነው የሚታዩት። ስለዚህ በአጠቃላይ ጠንቀቅ ያለ አፕሮች መውሰድ ነው። ለምሳሌ ሀገር ቤት መሄድ የማይገባ ሰው ሀገር ቤት መሄድ የለበትም። በሆነ ሁኔታ እዚህ ሀገር ወንጀል ሰርቶ ያለ ሰው ለምሳሌ ሄዶ ሲመለስ ችግር ሊያጋጥመው ይችላል። ስለዚህ ይሄን ነገር ግምት ውስጥ ማስገባት ያስፈልጋል። ከዛ ውጭ ግን ይሄ አዲስ የወጣው ህግ ማለት ምንም ኢትዮጵያን የሚመለከት ነገር የለውም። ግን እንደዚሁ በአጠቃላይ አንድ እርምጃ ከመውሰድ በፊት ጥንቃቄ ማድረግ የሚያስፈልግ ይመስለኛል።
ዝግጅታችን ወደ መጠናቀቁ ነው። አስተያየቶቻችሁ እየደረሱ ነው። አብርሃ ታደሰ የሰጠው አስተያየት አለ።
እሱን እያልኩ ነበር። አብርሃ ታደሰ በፌስቡክ ገጻችን ላይ በሚደረገው ድርድር ከነ አቶ ትግስቱና የለጫሚሱ ምንም አዲስ ነገር አንጠብቅም፣ ያው የኢህአዴግ አባል ናቸው ማለት ይቻላል። እስከ መቼ በህዝብ ስም እንደሚቀልዱ ግን መልሱን ከነሱ ብሏል።
እንግዲህ አስተያየቶቻችሁን ላኩልን። ፌስቡክ አት ቪኦኤ አማሃሪክ ላይ ስናስተናግድ አብረናቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን፣ በቴክኒኩ ሞክቢል ያቢሮ አብሮን ነበረ። ዳንክራፍተንም እንደዚሁ በ
ዲጄ ፋትሱ ሙዚቃ መርጠዋል። መልካም ምሽት።